voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ መጋቢት 1 2013 ዓ.ም ተመረጥ ዝግጅታችን ጀመረ።
አሁን ብለው አቅደው አልሞ ተቀናሽተው ነው የገደሉት። እነን ወረዳ የመመራ መንግስት ይዞ የገባኋል ነው ራይል ጉጂ ምዕራብ ጉጂ ዞን የገላና ወረዳ የዘመነ ተጠረ ቀበሌ አመራር ምክትሉ ነው ትኩስ ጀመረው መጀመሪያ ላይ።
በሁለቱ ብሔር ብሔረሰቦች መካከል የተደረገ ድርጊት ሳይሆን በሽምቅ ኃይል የተደረገ ታጥቆ የሚዘርፍ የሚገል የሚያቃጥል የትላንትናውን ድርጊት ለመመለስ የሚሞክር የኦነግ ሸኔ አባልና አባላት ያደረጉት መሆኑን አውቃቸው ህብረተሰቡ ጆሮ እንዲደርስልን እንፈልጋለን ለማለት ነው።
በኦሮሚያ ክልል ጉጂ ዞንና ደቡብ ክልል አማሮ ልዩ ዞን በተፈጸሙ ጥቃቶች ሰላማዊ ሰዎች መገደላቸውን አስመልክቶ ከተሰናዳ ዘገባ የተቀነጨበ ድምጽን የሰማችሁት። ዝርዝር ዘገባውን በአብይ ርዕስ ታደምጡታላችሁ። በኦሮሚያ ክልል በሆሮ ጉድሩ ወለጋ 42 የሚሆኑ ሰላማዊ ሰዎች መገደላቸውን የኦሮሚያ ፖሊስ አረጋግጧል። ዘገባ ይኖረናል። ጤና ይስጥልኝ፣ እንደምናመሻችሁ ክብራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ናስልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። ዩናይትድ ስቴትስን ጨምሮ አንዳንድ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባል ሀገራት የትግራይ ክልልን ግጭት ተከትሎ የያዙትን አቋም የነቀፉ ኢትዮጵያውያን በዛሬው ዕለት ሰላማዊ ሰልፍ አካሂደዋል። ሰላማዊ ሰልፈኞቹ እነዚህ ሀገሮች የያዙት አቋም የህወሓት ቡድን በሚያሰራጨው የተሳሳተ መረጃ ላይ የተመረኮዘ በመሆኑ ይስተካከል ሲሉም ጠይቀዋል። የዩናይትድ ስቴትስ የተወካዮች ምክር ቤት 1.9 ትሪሊዮን ዶላር ወጪ ያካተተውን ግዙፉን የኮቪድ-19 ተጎጂዎች ድጋፍ ህግ እዚህ ሳምንት ውስጥ ያጸድቃል ተብሎ እየተጠበቀ ነው። ህጉ የአሜሪካን ኢኮኖሚ ያሻሽላል፣ ለዓለም አቀፍ የጤና ጥበቃ ማሻሻያ ስራዎችም በቢሊዮኖች የተቆጠረ ድጋፍ እንዲያገኙ ይረዳል ተብሏል። የአሜሪካ ድምጿ ካትሪን ጂፕሰን ዩናይትድ ስቴትስ ለዚህ ወረርሽኝ እየሰጠች ያለውን ምላሽና ክትባቱን ዘመቻ ለማፋጠን የያዘችውን ጥረት ጨምራ ተከታዩን ዘገባ አጠናቅራለች። ስመኝሽ የቆየ ታቀርበዋለች።
ለኮቪድ-19 የሚሰጡ ክትባቶች በዓለም ዙሪያ እየተሰራጩ ባለበትና በዩናይትድ ስቴትስ ብቻ ክትባቱን የወሰዱ ሰዎች 10% መድረሳቸውን ተከትሎ ዲሞክራቶች ወረርሽኙን ለመዋጋት የሚያስችል የተሻሻለ ህግ ለማውጣት ጥረት ላይ ናቸው። የዲሞክራቱ ወኪል ጂም ማክጋቨርን ረቂቁን የማዘጋጀቱ ሂደት መጠናቀቁን ይገልጻሉ።
አገራችን የኮቪድ-19 ወረርሽኝን ማሸነፍ የምትችልበት ረቂቅ አውጥተን ወደ ፕሬዝደንቱ ለመላክ ዝግጅት ላይ ነን። ይሄ ረቂቅ ህግ ክትባቱ ብዙዎች ጋር እንዲዳረስ፣ ተማሪዎች ደህንነታቸው ተጠብቆ ወደ ትምህርት ቤት እንዲመለሱ፣ የተሻለ ገንዘብ በሰዎች ኪስ እንዲገባና በርካታ ሰዎች ወደ ስራቸው እንዲመለሱ የሚያስችል ነው።
ለኮቪድ-19 ወረርሽኝ ተጎጂዎች ድጋፍ ለማድረግ 1.9 ትሪሊየን ዶላር የሚጠይቀው ረቂቅ ህግ በመቶ ዓመት ውስጥ ያልታየና ድህነትን በመዋጋት የዩናይትድ ስቴትስን ኢኮኖሚ በእጅጉ እንደሚቀይረው ተነግሯል። ሪፐብሊካኖቹ ግን ረቂቅ ህጉ ከወረርሽኙ ባሻገር ያሉ በርካታ ጉዳዮችን ያጠቃልላል ሲሉ ነቅፈውታል። የሪፐብሊካኑ ተወካይ ቶም ኮሌ ይህንን ያሉት
ብዙዎች ይህንን ችግር ተራማጅ አስተሳሰባቸውን የሚያስፈጽም ፖሊሲዎችን ለማውጣት እየተጠቀሙበት ነው ብል ማጋነን አይሆንም።
ኮቪድ-19 ላደረሰው ጉዳት ለአሜሪካኖች እገዛ እንዲያደርግ ከተጠየቀው ገንዘብ በተጨማሪ ረቂቅ ህጉ 11 ቢሊየን የአሜሪካ ዶላር ለውጭ እርዳታ እንዲሰጥ ይፈቅዳል። ገንዘቡ በተለይ በታዳጊ ሀገራት በኮቪድ-19 ዙሪያ የሚሰሩ ፕሮግራሞችን ለማጠናከር የሚረዳና ዩናይትድ ስቴትስ ካለም አቀፉ ኮቫክስ የክትባት ፕሮግራም ጋር እንድትሰራ የሚያስችል ነው። ፕሬዚዳንት ባይደን ረቂቅ ህጉን በዚህ ሳምንት ከፈረሙ በኋላ ዝቅተኛና መካከለኛ ገቢ ያላቸው አሜሪካኖች በነፍስ ወከፍ የ$1,400 ክፍያ በቀናት ውስጥ ያገኛሉ። በካትሪን ጂፕሰን ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽን ለዘገባ አመሰግናለሁ። የአውሮፓ ትብብርና ልማት ድርጅት የዓለም ሀገሮች ኮቪድ-19 ካስከተለው ጉዳት ቀስ በቀስ እያገገሙ በመሆናቸው የዘንድሮ የአውሮፓ 2021 ዓመተ ምህረት የዓለም ኢኮኖሚ ጠቀም ባለ መልኩ እድገት ያሳያል ሲል ተንብየዋል። መቀመጫው ፓሪስ የሆነው ይህ ድርጅት ዛሬ ባወጣው መግለጫ የዓለም ኢኮኖሚ ቀደም ብሎ ተሐሳስ ወር ላይ እንደተተነበየው በ4.2% ሳይሆን በ5.6% እንደሚያድግ ነው የገለጸው። በዚህ የተሻሻለ ትንበያው መሰረት ያደረገው በዓለም ዙሪያ እየተካሄደ ያለውን የኮቪድ-19 ክትባት ዘመቻና በዩናይትድ ስቴትስ ወረርሽኙ ካስከተለው ዘርፈ ብዙ ጉዳት ለማገገሚያ እንዲሆን የታቀደውን $1.9 trillion ወጪ ያካተተ መርሃ ግብር ነው። የዩናይትድ ስቴትሱ የኢኮኖሚ ማነቃቂያ ድጋፍ እቅድ የዓለም ኢኮኖሚ እድገቱን በ1% ከፍ ያደርገዋል ነው ያለው። ይሁን እንጂ የክትባቶች ማዳረስ ሂደቱ ዓለም ዙሪያ አለመፋጠኑና አዲስ አይነት የኮሮና ቫይረስ ዝርያዎች ብቅ ማለታቸው በኢኮኖሚ ማገገሙ ላይ ከበድ ያለ አደጋ መደቀናቸው እንደማይቀር ሳያስጠነቅቅ አላለፈም። በሌላ ዜና የዩናይትድ ስቴትስዋ ሰሜናዊዋ አላስካ ክፍለ ግዛት የኮቪድ-19 ክትባት ለማግኘት እድሜን መሰረት ማድረግ እንዲቀር የመጀመሪያ ክፍለ ግዛት ሆናለች። አገረ ገዢው ማይክ ዱክሊፍ ይህን ትናንት ባስታወቁበት መግለጫቸው አላስካ ግዙፍ ቁጥር ያላቸው ነዋሪዎቹን በስኬት እንደከተበች ገልጸው የእድሜ ገደቡ መነሳቱ ከ16 ዓመት በላይ የሆኑ ወጣቶችን ለማዳረስ ያስችላል ብለዋል። በዚሁ በዩናይትድ ስቴትስ የኮቪድ ነክ ዜና ስንቆይ የዩናይትድ ስቴትስ መንግስት 100 ሚሊዮን ተጨማሪ የኮቪድ-19 ክትባቶችን ከጆንሰን ኤንድ ጆንሰን ኩባንያ ሊያዝ እንዳቀደ ተሰማ። ፕሬዚደንት ጆ ባይደን ዛሬ ምሽት ከጆንሰን ኤንድ ጆንሰን እና ከመርክ ኩባንያዎች ዋና ስራ አስፈጻሚዎች ጋር በሚያካሂዱት ስብሰባ ላይ ይህንኑ ለህዝቡ ይፋ ያደርጋሉ ተብሎ እየተጠበቀ ነው። ሌላ ዜና ደግሞ የጃፓን መንግስት በመጪው የቶኪዮ የበጋ ኦሊምፒክስ እና የአካል ጉዳተኞች ፓራሊምፒክስ ውድድሮች የውጭ ሀገር ተጓዦችን በዓለም አቀፉ የኮቪድ-19 ወረርሽኝ ምክንያት እንዳይገቡ ሊከለክል መሆኑን የሀገሪቱ ኪዮዶ የተባለው የዜና አውታር ዘገበ። ዜና አገልግሎቱ ስማቸውን ያልገለጸውን አንድ ባለስልጣን ጠቅሶ ባወጣው ዘገባ ህዝቡ በወረርሽኙ ጉዳይ ባለው ስጋት የተነሳ እንዲሁም በበርካታ ሀገሮች አዲስ አይነት የኮሮና ቫይረስ ዝርያዎች እየተከሰቱ በመሆኑ የጃፓን መንግስት የውጭ ሀገር የኦሊምፒክስ ተመልካቾች እንዲገቡ መፍቀድ አንችልም የሚል ውሳኔ ላይ እንደደረሱ ነው የገለጸው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በቱኒዚያ ጠረፍ በሜዲትራኒያን ባህር በኩል አቋርጠው ጣሊያን ላምፕዱሳ ደሴት ለመግባት የሞከሩ ቢያንስ 39 የሚሆኑ ስደተኞች መሞታቸው ተገለጸ። የተሳፈሩባቸው 2 ጀልባዎች የሰጠሙ ሲሆን የቱኒዚያ ጠረፍ ጠባቂዎች ሌሎች 166 ተሳፋሪዎችን ደርሰውላቸው ሕይወታቸውን እንዳተረፉ የቱኒዚያ የመከላከያ ሚኒስቴር አስታውቋል። በመጨረሻም በሚያንማር የመንግስት ግልበጣውን በመቃወም የሚካሄደው እንቅስቃሴ እንደቀጠለ ነው። ዛሬ የመንግስቱ የጸጥታ ኃይሎች የባቡር አገልግሎት ሰራተኞች የሥራ ማቆም አድማ የመቱበትን የያንጎንን ከተማ ቀበሌ እንደወረሩ ተሰምቷል። የጦር ሰራዊቱ መኮንኖች የሀገሪቱን ርዕሰ ብሔር አውን ሳን ሱቺን እና ሌሎችንም የሲቪላዊው መንግስት ባለስልጣናት አስረው ስልጣን ከያዙ ዛሬ 36 ቀን ሆኗቸዋል። የባቡር መስመር ሰራተኞቹ ከሌሎች መፈንቅለ መንግስቱን በሲቪላዊ እምቢታ እየተቃወሙ ካሉ የመንግስት ሰራተኞች ጋር ተቀላቅለው ስራ አቁመዋል። የተቃውሞ እንቅስቃሴው ከተጀመረ ወዲህ ቢያንስ 60 ሰዎች እንደተገደሉና ከ1900 በላይ እንደታሰሩ አንድ ነጻ የፖለቲካ እስረኞች ድጋፍ የተባለ ስብስብ ገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅት ታየን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእረቡ መጋቢት 1 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርባ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በደቡብ ክልል አማሮ ወረዳ ዳኖ ቡልቱ የአማሮ ወረዳ አስተዳዳሪውን ጨምሮ በአገር ሽማግሌዎች ቀበሌ ከምዕራብ ጉጂ ጋር ለርቅ ተቀምጠው በነበሩ በሃይማኖት አባቶችና በዳኖ ቡልቱ አርሶ አደሮች ላይ በተከፈተ ተኩስ 6 ሰዎች ሲገደሉ 4 ሲቪሎች መቁሰላቸውን የወረዳው ሰላምና ጸጥታ አስተዳደር አስታወቀ። ጥቃቱን ኢሰባዊ በሆነ መንገድ የፈጸሙት በቀጠናው አለ የተባለው ሸኔ ኦነግ ሳይሆን የምዕራብ ጉጂ ዞን ገላና ወረዳ ታጣቂዎች መሆኑንም ይናገራሉ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ወደ ስፍራው ተጉዞ ተከታዩን ዘገባ አጠናቅሯል።
የአማሮ ወረዳ ምክትል አስተዳዳሪ አቶ አስታረቀኝ አንደባ ጥቃቱ የተፈጸመው ከኛ ጋር ስብሰባ ውስጥ ተቀምጠው ነበር ባሏቸው በገላና ወረዳ አመራሮች መርነት መሆኑን ተናግሯል።
ሆም ብለው አቅደው አልሞ ተቀናሽቶ ነው የገደሉት። ይህንን ወረዳ የሚመራ መንግስት ይዞ የገባው ኃይል ነው። ራይል ጉጂ ምዕራብ ጉጂ ዞን የገላና ወረዳ የጅኖን የጠረ ቀበሌ አመራር ምክትሉ ነው ትኩስ የጀመረው መጀመሪያ ላይ። እዚህ በዚህ ደረጃ መጠየቅ መቻል አለበት። የኦሮሚያ መንግስት ይህንን የሚመራ አካላት መጠየቅ መቻል አለበት። ያስገደሉ መቅረብ መቻል አለበት ነው በእኛ በኩል ያለው። ለእርቅ ሰላም ወዳዱ ህዝብ በሄደበት ቦታ ላይ አንድም በእነሱ በኩል ባልሞተበት ተለይተው እክሌ እክሌ በሚል ስያሜ ተሰጥቶ በእነሱ አመራር ስም ተጠርቶ ተነስቶ ባሉበት ነው የተመቱት።
የእርቁ ስነ ስርዓት የተካሄደ የነበረው በገላና ወረዳ ጀርሚና መጠረ ቀበሎች እንዲሁም በአማሮ ወረዳ ዳኖ ቡልቶ ቀበሌ አዋሳኝ አካባቢዎች ሲሆን በዚህ መሀል ነበር ሳይታሰብ የተኩስ ሩምታ የተከፈተብን ብለዋል። ህዝቡ በስጋት እየኖረ መሆኑን የተናገሩት አቶ አስታረቀኝ አንደባ ለአምስት ዓመታት የዘለቀው ይህ ችግር ከኦሮሚያና ከደቡብ ክልል መንግስታት አቅም በላይ በመሆኑ የፌዴራል መንግስት ጣልቃ ገብቶ ህዝቡን ከዚህ ስቃይ እንዲያወጣ ሲል ጥያቄ አቅርቧል።
በወረዳም ተሞክሯል፣ በክልልም በዙ ደረጃ ክልልም ገብቶ ሁለቱ ክልል መስራት አለበት የሚል ጥያቄ ከዚህ በፊትም ነበር። እኛ እንደ ወረዳ ለሰላም የነበረን ኮሚትመንት ቀላል አይደለም። ከአመራሩ ጋር እየተሰራ ነበረ፣ መስራት የምንችለውን ያህል እየተሰራ ነበረ። አሁን ባለው ሁኔታ ግን ህይወት እያጣን ያለነ ከፍተኛ ጭፍጨፋ ነው የተደረገበት። ፌዴራል መንግስት ይህንን ቀጠና ሰላም ከማምጣት አኳያ ኃላፊነት መውሰድ መቻል አለበት የሚል እንደ ወረዳ መንግስት የተነጋገርን የሚመለከተው አካል መረጃ እየሰጠን ያለ ነው። ፌዴራል መንግስት ግን ይህንን ጣልቃ ገብቶ በራሱ ኃይል እዚህ አካባቢ ላይ ያለውን ሰላም ለማምጣት መስራት መቻል አለበት የሚል መነሻ አለን።
የወረዳው የሰላምና የጸጥታ ጽህፈት ቤት ኃላፊ አቶ ኤልያስ ልማ እንዳሉት ከፍተኛና ኢሰብአዊ ጥቃት ተፈጽሟል።
የእኛ ፖሊስ ጥበቃ ላይ ነው ያለው፣ ሚሊሻም ፖሊስም በኦሮሚያ በኩልም በርካታ ሴቶች፣ ህጻናት፣ ሽማግሌዎች በአማሮ በኩልም ከጎልበና ከዳኖ እንደዚህ ሰው ሄደዋል። ስለዚህ ወደ ዋና ፕሮግራም ሲገባ የወረዳ አማሮ ወረዳ አስተዳዳሪ አንድ ቃል ብቻ ነው አንስቶ እስኪ ክርስቲያን ያልሆነ እጅ አለ የለም፣ ክርስቲያን ሆናችሁ አለ ሁሉም እጅ አነሳ። ክርስቲያናችሁ ሰላም ናችሁ፣ እርቅ ናችሁ፣ እናንተ ቀጣይ እንዴት እንደምትሆን ብቻ ልነግሯችሁ እንፈልጋለን። የጋራ ተግባር እርሻ፣ የከብት ጥበቃ፣ አብሮ የመማር አብሮ የመገባየት ይህን ነው የምንነግረው። በዚህ ውስጥ ችግር ፈጣሪ ሰው ለህግ እናቀርባለን ገና ብሎ ሲጀምር ፖሊሱ ተመታ። መዝገን ዛምር የሚባለው ሳጅን ከሀይ እንደተመታ ጥይት ሩምታ ነው እየፈሰሰው። ዳኝም ተመታ። ከዛ በርካታ ታዳሚ ህዝቡ ተበተነ። ሽማግሌዎች አሉ፣ ይህንና ፖሊስ ፖሊሶችም ሆነን ህዝቡን የመከላከል ወደ ኋላ የማውጣት ስራ እየሰራን ያለን ያው ከአቅማችን በላይ ሆኖ አሁን የወደቁ 6 ሰው ለህልፈተ ህይወት ተዳርጓል። 4 ሰው ቆስሏል። ይህንን ካስተናገድን በኋላ ሰዎች እንደምን ብለን አውጥተን እነዚህን አስከሬን ወደ ኋላ አወጣን።
በአገር ሽማግሌዎች፣ በሃይማኖት አባቶችና በአርሶ አደሮች ላይ የተፈጸመ ጥቃት በመሆኑ እንዳሳዘናቸውም አስታውቋል። የወረዳው አስተዳዳሪ አቶ ወገኔ ተጎድተው ለህክምና ከገቡበት የወረዳው ሆስፒታል ወጥተው የተሻለ ህክምና ወዳለበት አርባ ምንጭ ከተማ መሄዳቸውም ተገልጿል። የወረዳው የብልጽግና ጽህፈት ቤት ኃላፊና አንድ ፖሊስ እንዲሁም ሌሎች ሲቪሎች መገደላቸውም ተናግሯል። የተፈጸመው ጥቃት ኢሰብአዊ ነው። በቀጠናው አለ የተባለ ሸኔ ኦነግ ሳይሆን የምዕራብ ጉጂ ዞን ገላና ወረዳ ታጣቂዎች ፈጻሚዎች መሆናቸውም ተናግሯል።
በምንም አይነት ሁኔታ ሸኔ ሊያስብል የሚችል ነገር አይደለም። ሸኔ ቢሆን ኖሮ የእኛ 6 ሰው ሲሞት የእነሱ ወይ 3 ሰው ወይ 4 ሰው አብሮ ይሞት ነበር። ተቀላቅለን የተቀመጥ ነው። ታርጌት ተለይቶ ነው። በተለይ ብልጽግና ፓርቲ ኃላፊ መጀመሪያ ሲገደል፣ ፖሊስ ሲገደል ታርጌት የተደረገ ነገር ነው። ተንሳሳ የሚባል የጎልብ ታዋቂ አርበኛ አርሶ አደር ነው። አገር አስታራቂ ሽማግሌ ያንን አካባቢ ላይ ለአካባቢ ሰላም ሰጥቶ የሚሰራ ሰው ነው። እሱንም በቃ ተበቀሉት። ጥሩ ሰው እንዲሆን አይፈልጉም። ስለዚህ ሸን ለይቶ ያግም ከወደና ጉጂን
ስማቸው እንዳይገለጥ የጠየቁን በቦታው የነበሩ የአይን እማኝ የተፈጸመውን ለቪኦኤ ተናግሯል።
እርቅ አለ ተብሎ ህዝብ ተሰብስቦ ባለበት ህዝብ ተሰብስቦ እያለ የእኛ አመራርም የእኛ አርሶ አደርም መሞቱን አይቻለሁ። የተፈጠረው ክስተት አስደንጋጭ ነው። የተቀነባበረ ሴራ ነው። በኦሮሚያ ብልጽግና ፓርቲ አመራሮች አቀነባባሪነት እዛውም ቅጽበታዊ ምን እንደተፈጠረ ሳይታወቅ እዛው ከእኛ ጋር ሰላም ህግ አስከባሪ መስለው ከኛ ጋር የነበረው የኦሮሚያ ሚሊሻ የእኛን አመራርና የእኛን አርሶ አደር መግደሉን ብቻ ነው ያየሁት። መንግስትም ትኩረት ሰጥቶ እየፈታ አይደለም። ከዚህ በፊትም እንደዛው ቆራርቶ እንደገና ጎተራ ውስጥ ከቶ በእሳት የተቃጠለውንም እናቃለን፣ አይተናል እሱንም በፊት። ከዛም በዚህ 4 አመታት መንግስትም ትኩረት ሰጥቶ እዛ አካባቢ ያለውን ከመፍታት ወይም ህግ ከማስከበር ይልቅ አሁን የመንግስት ወታደርም የለም አካባቢው ላይ ራሱ ወረዳውም ላይ የለም። ከዚህ የተነሳ ነው ችግሩ የተፈጠረው።
ህዝቡ እንዴት ነው የሚኖረው ኑሮው?
ህዝቡ በስቃይ ነው፣ በስጋት ነው የሚኖረው። በስቃይ ነው፣ በስጋት ላይ ነው ህዝቡ አሁንም ያለው።
በተመሳሳይ ሁኔታ ወደ ማዕከላዊ ገበያ ሲጓጓዝ የነበረ ቡና መንገድ ላይ በገላና ወረዳ አርብቶ አደሮች መዘረፉና ተሽከርካሪው መታገቱን አቶ ኤልያስ አስታውቀዋል። ትናንት ከአማሮ ወረዳ ወደ ገላና ወረዳ ገበያ ሄደው የነበሩ ከ200 በላይ ሴቶች ታግተው ሰንብተው ዛሬ ጠዋት መለቀቃቸውን አስታውሰዋል። ከምዕራብ ጉጂ ዞን በኩል መረጃ ለማግኘት ያደረግነው ጥረት አልተሳካም። በቀጠናው ተመሳሳይ ጥቃት ለተከታታይ 4 ዓመታት ተፈጽሟል ነው የተባለው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በሌላ በኩል በኦሮሚያ ክልል ውስጥ ታጥቆ የሚንቀሳቀሰው መንግስት ኦነግ ሸኔ ብሎ የሚጠራው ቡድን በኦሮሚያ ክልል ጉጂ ዞንና በደቡብ ክልል አማሮ ልዩ ዞን በመንግስት ሰዎችና ንጹሃን ላይ ጥቃት ማድረሱን የኦሮሚያ ፖሊስ ኮሚሽን ገለጸ። በጥቃቱ ቢያንስ 8 ሰዎች መገደላቸውን ፖሊስ አስታውቋል። ሙክታር ጀማል ዝርዝር አለው።
የኦሮሚያ ፖሊስ ኮሚሽን ዛሬ ለመገናኛ ብዙሃን በሰጠው መግለጫ እንዳስታወቀው የምዕራብ ጉጂ ዞን አበያ ወረዳና የደቡብ ክልል አማሮ ልዩ ወረዳ የመንግስት አመራሮችና የአካባቢው ነዋሪዎች ባለፈው ሰኞ የካቲት 29/2013 በጋራ የድንበርና የሰላም ጉዳዮች ላይ እየተወያዩ እንዳሉ ጥቃት እንደደረሰባቸው የኦሮሚያ ፖሊስ ኮሚሽን የሚዲያና ኮሚኒኬሽን ዘርፍ ኃላፊ ረዳት ኮሚሽነር ጌታቸው ይታና ተናግረዋል። ግድያው በሰላም ውይይት ላይ ባሉ ሰዎች ላይ ማነጣጠሩ በሁለቱ ህዝቦች መካከል ያለውን ወንድማማችነትና አንድነት ለማደፍረስ ነው ብለዋል ረዳት ኮሚሽነር ጌታቸው ይታና።
በሁለቱም ብሔር ብሔረሰቦች መካከል ውስጥ የጠፋ ህይወት አለ። በዚህ ህይወት ውስጥ ከደቡብ ፖሊስ ውስጥ ሚሊሻ፣ የኦሮሚያ ሚሊሻ፣ እንደዛውም ሰላማዊ ውይይት ውስጥ የነበሩ ሰዎች በአጠቃላይ ከ8-9 የሞቱ ሰዎች እንዳሉ ባለኝ መረጃ መግለጽ እፈልጋለሁ። ስለዚህ ይህንን ድርጊት ያደረጉትን አካል ደግሞ በመፈተሽ በመፈለግ በማደን ለማቅረብ እዛ በምክትል ኮሚሽነር የሚመራ በዛ ዞን ላይ ከክልላችን ሂዶ የተከታተልንበት ያለበት ሁኔታ ነው ያለው። ስለዚህ የክልላችን ነዋሪዎች ይህን በማሰብ ይሄ ድርጊት ትክክለኛ ድርጊት አለመሆኑን አውቆ በሁለቱ ብሔር ብሔረሰቦች መካከል የተደረገ ድርጊት ሳይሆን በሽምቅ ኃይል የተደረገ ታጥቆ የሚዘርፍ፣ የሚገል፣ የሚያቃጥል የትላንትናውን ድርጊት ለመመለስ የሚሞክር የኦነግ ሸኔ አባላት ያደረጉት መሆኑን አውቃቸው ህብረተሰቡ ጆሮ እንዲደርስልን እንፈልጋለን።
ወንጀለኞቹን በቁጥጥር ስር አውሎ ለህግ ለማቅረብ በጋራ እየተሰራ ነው ያሉት ረዳት ኮሚሽነር ጌታቸው ኢታና፣ እነዚህ ኃይሎች ሀገራዊውን ምርጫ ለማደፍረስና ችግር ለመፍጠር ሊንቀሳቀሱ እንደሚችሉም ጠቁመዋል። ለቀረበው የኦሮሚያ ፖሊስ ኮሚሽን ክስ መልስ እንዲሰጡን በመንግስት ኦነግ ሸኔ ተብለው የሚጠሩ እነሱ ግን የኦሮሞ ነጻነት ጦር ብለው ራሳቸውን የሚጠሩትን አካላት አግኝተን ለማነጋገር ያደረግነው ሙከራ አልተሳካም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርንና ዮናታንን ላደረሱን ዘገባ እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የምታዳምጡት ከአሜሪካ ድምፅ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እንለፍ። አገራቸው በተመሳጠረ ዓለም አቀፍ የትችት ወይም የነቀፌታ ማዕበል ውስጥ እያለፈች መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ አፍሪካውያን ከኢትዮጵያውያን ጎን እንዲቆሙ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ሰሞኑን ለበጎ ፈቃደኛ ወጣቶች ባደረጉት ንግግርም ኢትዮጵያ አሁን ያለችበት ሁኔታ ትንሹን ትልቁም ተረባርቦ የተነሳበት ጊዜ መሆኑን ገልጸው አገራቸው ግን በማንም ጫና እንደማትቆም አስታውቀዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ለአፍሪካዊ ችግር አፍሪካዊ መፍትሄ ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ህብረት ያደረጉት ገለጻ ማጠንጠኛ ነው። ጠቅላይ ሚኒስትሩ ለህብረቱ የሰላምና ጸጥታ ምክር ቤት ዝግ ስብሰባ ባደረጉት ገለጻ ማጠቃለያ የጠየቁት የአህጉሪቱን አጋርነት ነው። እሳቸው እንዳሉት አገራቸው በተመሳጠረ ዓለም አቀፍ የትችት ወይም የነቀፌታ ማዕበል ውስጥ እያለፈች ነው። አገራቸው በዚህ ሁኔታ ውስጥ እያለፈች ያለችውም በግዛቷ ውስጥ የህግ የበላይነትን ለማረጋገጥ በመስራቷ እንደሆነ ጠቅላይ ሚኒስትሩ ጠቅሰዋል። እናም አፍሪካውያን ከኢትዮጵያ ጎን እንዲቆሙ ጥሪ አቅርበዋል። ጠቅላይ ሚኒስትሩ በዚህ ማብራሪያቸው ከመጋቢት 2010 የለውጥ ዋዜማ እስከ ህዳር 2013 የትግራይ ጦርነት ድረስና ከዚያም በኋላ ስላሉ ሁኔታዎች ተቃቅሰዋል። የትግራዩ የህግ ማስከበር እርምጃ አሁን ስላለበት ምዕራፍም አስረድተዋል። መንግስት በቁጥጥር ስር የዋሉ የህወሓት መሪዎችን ለፍርድ እያቀረበና በከፍተኛ የአገር ክህደት ወንጀል እንደዚሁም በመንግስትና በህዝብ ላይ በተፈጸመ ወንጀል የሚፈለጉትንና አሁን ያልተያዙትን ደግሞ ለመያዝ እየሰራ መሆኑን አመልክተዋል። ቅድሚያ የምንሰጠው ተግባር ግን የትግራይ ክልልን እንደገና መገንባትና ዜጎቻችን ወደ ቀደመ ህይወታቸው መመለሳቸውን ማረጋገጥ ነው ብለዋል ጠቅላይ ሚኒስትሩ። በክልሉ ሆን ተብሎ ዜጎችን የመበደል ተግባር ይፈጸማል በሚል የሚነገረው ግን መሰረተ ቢስ ነው ሲሉ ነው ያጣጣሉት። በትግራይ ክልል ባለፉት ወራት ውስጥ ለ4.1 ሚሊዮን ዜጎች ሰብአዊ እርዳታ መድረሱንም ጠቁመዋል። ዓለም አቀፍ አጋሮች ግን ጉዳዩ ያሳስበናል ባሉት መጠን አልተንቀሳቀሱም ብለዋል ጠቅላይ ሚኒስትሩ። ለዚህ በማሳያነት የጠቀሱት ደግሞ እስካሁን 70% የሚሆነው ድጋፍ በመንግስት እየቀረበ መሆኑን ነው። በህወሓት አነሳሽነት በተካሄደው የህግ የበላይነትን የማረጋገጥ ዘመቻ ወቅት ተፈጸሙ የሚባሉ የሰብአዊ መብት ጥሰቶችን ለመመርመርም መንግስት ተጨባጭ እርምጃዎች መውሰዱን ነው የጠቆሙት። ከነዚህ ምርመራዎች ጋር በተያያዘ ከሚመለከታቸው የተባበሩት መንግስታት አካላት ጋር ለመተባበር ፈቃደኛ ስለመሆኑ መንግስት ፍንጭ መስጠቱንም አመልክተዋል ጠቅላይ ሚኒስትሩ። ከዚህ አንጻር በተለይ ከአህጉራዊ ተቋማት ጋር ለመስራት ዝግጁ መሆናቸውን የገለጹት እንደ አፍሪካ ያቋቋምናቸው አህጉራዊ ተቋማት ስራቸውን እንዲሰሩ ኢትዮጵያ ዝግጁ ናት በማለት ነው ያረጋገጡት። በተለይም የአፍሪካ የሰብአዊና የህዝቦች መብት ኮሚሽን ከኢትዮጵያ የሰብአዊ መብት ኮሚሽን ጋር የጋራ ምርመራ እንዲያካሄዱ ፈቃደኛ መሆናቸውን ጠቁመዋል። በዚህ አስቸጋሪ ጊዜ የአፍሪካ ህብረትና አባል አገራቱ ላሳዩን አፍሪካዊ አጋርነትና ድጋፍ ምስጋናችንን እንገልጻለን ሲሉም ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ለአፍሪካዊ ችግር አፍሪካዊ መፍትሄ አስፈላጊ መሆኑን መግለጻቸው ኢትዮጵያ እስካሁን ስትከተለው ከቆየችው ፖሊሲ የመነጨ መሆኑን መንግስት አስታውቋል። በስልክ ያነጋገርኳቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ
ይሄ የቆየ እንግዲህ የኢትዮጵያ አቋም ነው። ኢትዮጵያ በአፍሪካ ጉዳዮች ለግንባር ቀደም ሚና የምትጫወት ሀገር ናት። ለአፍሪካ ነጻነት ከዚህ በፊት ትልቅ አስተዋጽኦ ስታደርግ የቆየች ናት። አፍሪካ ህብረት፣ አፍሪካነት ድርጅት ጽህፈት ቤት የተባሉትም እዚህ የተቋቋሙበት ዋንኛው ምክንያት ነው። አሁንም ቢሆን የአፍሪካን ጉዳይ በአፍሪካ ማዕቀፍ በአፍሪካውያኖች አማካኝነት መፍታት የግድ ነው። የአፍሪካዊ ችግር በአፍሪካ ማዕቀፍ መፍትሄ ማግኘት አለበት ከሚል መነሻ ነው ይሄን ያሉት።
እንግዲህ ኢትዮጵያ መንግስት በሰሜን ኢትዮጵያ ያካሄደውን ዘመቻ በተመለከተ የሚታወቅ በአደባባይ የወጣ አቋም
የድርጅቱ የኮሚሽኑ ሊቀመንበር ሙሳ ፋኪ መሐማት ጅቡቲ በተካሄደ የኢጋድ መሪዎች ስብሰባ ላይ ያደረጉት ንግግር ነው። የኢትዮጵያ መንግስት የሀገሩን የግዛት አንድነት ለማስጠበቅ ቆራጥ እርምጃ ወስዷል የሚል አገላለጽ ነው የተጠቀሙት። እንግዲህ ድጋፋቸውን ገልጿል። ከዛው ውጪ ግን በአደባባይ የሚታወቅ ነገር የለምና ምንድነው በአፍሪካ ህብረት በኩል ያለው አቋም አሁን በኢትዮጵያ ውስጥ ከዛም ከጦርነቱም በኋላ ያሉትን ሁኔታዎች በዛም ጊዜ የነበረውን በተመለከተ?
እንግዲህ አፍሪካ አቋም ብሎ የሚለው የአፍሪካ አንድነት አቋም የአፍሪካ ሀገሮች አቋም መውሰዱ ይሻላል። ብዙዎቹ አፍሪካ ሀገሮች ከጎረቤት ሀገሮችም ጭምር በዚህ የህግ በላይነት የማስከበር ስራችን ውስጥ ድጋፍ ሰጥተውናል። በአግባቡ ከዚህ ቀደመ ማመስገናቸውን ምስጋና አቅርበንላቸዋል። ይህን ድጋፋቸው እንደሚቀጥሉ ተስፋ እናደርጋለን። ያ ነው ለእኛ የአፍሪካውያን አቋም ተብሎ የሚወሰደው። አንድ ሀገር ወይም ይሄ ሀገር ወይም ሀገር አንዱ ያፈነገጠ ከሆነ ወይም ሁኔታ ስላልገባው እዚህም እዛም ዝንፈቶች ካሉ ይሄ በሂደት ይስተካከላሉ ብለን ነው ተስፋ የምናደርገው።
እስክንድርን ለዘገባው እናመሰግናለን። በሌላ በኩል አንድ አንጋፋ የፖለቲካ ሳይንስ ምሁር አሁን በኢትዮጵያ እየተደረገ ያለው ጫና አገሪቱ ካለፈችበት ሌላ የታሪክ አጋጣሚ ጋር ይመሳሰላል ብለዋል። የአሁኑ ጫና አንዱ ምክንያት የህዳሴው ግድብ መሆኑንም እኚሁ ምሁር ያምናሉ። የምሁሩን አስተያየት በሁለተኛው አጋማሽ ይዘን እንመለሳለን። በሌላ በኩል ወደ 9 የሚጠጉ የረድኤትና የሰብአዊ መብት ድርጅቶች በሰሜን ኢትዮጵያ ትግራይ እየተካሄደ ያለውን ሁኔታ አስመልክቶ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ቋሚ መልእክተኛ ለሆኑት ሊንዳ ቶማስ ግሪንፊልድ ፊርማቸውን ያኖሩበትን ደብዳቤ በትላንትናው ዕለት ልከዋል። ድርጅቶቹ በደብዳቤያቸው እንደ አውሮፓውያን የቀን አቆጣጠር ከህዳር 4 2020 ጀምሮ ከክልሉ የቀድሞ ገዢ ፓርቲ ከህዝባዊ ወያነ ሓርነት ትግራይ ጋር ግንኙነት ባላቸው ኃይሎችና የኤርትራ ወታደሮችን ጨምሮ ከአማራ ክልልና የኢትዮጵያ ፌዴራላዊ አካል ከተውጣጡ ኃይሎች መካከል በተፈጠረ ግጭት ቢያንስ 2.2 ሚሊዮን ሰዎች መፈናቀላቸውን፣ ከ61 ሺህ በላይ ሰዎች ወደ ሱዳን መሰደዳቸውን በመጥቀስ በዚህ ሂደት ውስጥ በርካታ የሰብአዊ መብቶች ጥሰቶችና እስከ ጦር ወንጀል ሊያስጠይቁ የሚችሉ ወንጀሎች መፈጸማቸውን በመግለጽ በጸጥታው ምክር ቤት ፕሬዝዳንትነቶ ጉዳዩን ቅድሚያ ሰጥተው ትኩረት እንዲያደርጉበት እንጠይቃለን ብለዋል። ደብዳቤውን ከላኩት ውስጥ አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዎችን ጨምሮ 9 የሰብአዊና መንግስታዊ ያልሆኑ ድርጅቶች እንደሚገኙበት ተመልክቷል። አድማጮች፣ አሁን ወደ ተከታዩ ዘገባ እንለፍ። በድሬዳዋ አስተዳደር የሚወዳደሩ ተቃዋሚ ፖለቲከኞች በአስተዳደሩ ለገጠር ቀበሌዎች ተሰጥቷል ያሉትን የተጋነነ የውክልና ተመን ተችተዋል። በ1999 ቆጠራ መሰረት ከ2/3 በላይ ነዋሪዋ በከተማ የሚኖርባት ድሬዳዋ ለአስተዳደር ምክር ቤት ከተመደቡት 189 ወንበሮች መካከል ግን አብዛኛው ለገጠር ቀበሌዎች የተመደበ ነው። በጉዳዩ ላይ አስተያየት የተጠየቀው የብሔራዊ ምርጫ ቦርድ ይህንን የማስተካከሉ ስልጣን የከተማ አስተዳደሩ ነው ብሏል። አዲስ ቸኮል ዝርዝሩን ይዟል።
ድሬዳዋ አሁን አላት ተብሎ ከሚገመተው ግማሽ ሚሊዮን ገደማ ህዝብ አብዛኛው የከተማ ነዋሪ ነው። በ1999 ቆጠራ መሰረት የከተማ ነዋሪው ድርሻ 67.5% ሲሆን የገጠሩ ደግሞ 32.5% ነው። ይሁንና የከተማ አስተዳደር ምክር ቤቱ 189 ወንበሮች የተደለደሉት 114 ለገጠር ቀበሌዎች፣ 75 ደግሞ ለከተማ ቀበሌዎች ሆኖ ነው። የድሬዳዋ አስተዳደር ቻርተር ከጸደቀ ጀምሮ ከ10 ዓመታት በላይ ሲሰራበት የቆየው ይህን ድልደላ ህዝባዊ መሰረታቸው በዋናነት ከገጠሩ ይልቅ በድሬዳዋ ከተማ ላይ የሆኑት ኢዜማና አብን ተቃውሞታል። የኢዜማ ድሬዳዋ ቅርንጫፍ ኃላፊ አቶ ወንድሰን አሰፋ ድልደላው 1000 ነዋሪ ያላቸውን የገጠር ቀበሌዎች 10000 ነዋሪ ካላቸው የድሬዳዋ የቀድሞ ከተማ ቀበሌዎች በኩል ሚዛን ያስቀመጠ ነው ሲሉ ይተቹታል።
የገጠር 38 ገጠር ገበሬ ማህበራችን አንዱን ገጠር ገበሬ ማህበር እንደ ወረዳ ነው የተወሰደው። ድሬዳዋ ደግሞ 25 በዛን ዘመን ውስጥ የነበሩት የከተማ አደረጃጀት 25/25 ቀበሌ የተከፈለ ነበረ። ለሁለቱ ወንበር ስብስብ በተለይ ለከተማ ለገጠሩ 114 ወንበር ነው የተሰጠው። እንግዲህ 100,000 ለሚሆኑ ከ300,000 ህዝብ በላይ ላለው የከተማ ደግሞ የተሰጠው 75 ወንበር ነው። እንግዲህ ይሄ 75 ወንበሩን ስንወስድ ስናተላው ጠቅላላውን በእያንዳንዱ ወረዳ 3 ሰዎች ይወክላሉ ማለት ነው። ስለዚህ 3×5=75 ይሆናል ማለት ነው። ገጠር አካባቢ ላይ ደግሞ 3×38=114 ወንበር ይዛል ማለት ነው። ይሄ በጣም ፍጹም ፍትሐዊ ያልሆነ የወንበር ክፍፍል እንደነበረ ነው የሚያሳየው። ያው ቀደም ሲል ወያኔ ለራሱ አመንጭ እንዲያመቸው ሲል የፈጠረው ነገር ነው። አሁንም በተመሳሳይ ሆኖ ያው ነገር ነው የተደገመው። በምርጫ ቦርድ የተስተካከለ ምንም አይነት
የአማራ ብሔራዊ ንቅናቄ አብን ድሬዳዋ ቅርንጫፍ ጸሐፊ አቶ ደርባለኝም የአቶ ወንደስን ቅሬታ ይጋራሉ።
በፖፕሌሽን ደረጃ ካየ ነው ከተማ ውስጥ ያለው ማህበረሰብ ነው አብላጫውን ድምፅ መያዝ ያለበት በክልል ምክር ቤቱ ወንበር ላይ። እሱ አልሆነም። እንግዲህ የምንታገልበትም አንዱ ዓላማ እሱን ለማስተካከል ነው። አብዛኛው ፖፕሌሽን ከተማ ውስጥ ነው ያለው። ስለዚህ የውሳኔ ሂደቱ ላይ ትልቁን ተሳትፎ መያዝ ያለበት የከተማ ህዝብ ነው ብለን እናምናለን። የገጠሩ ማህበረሰብ ይግኖር ይደረጋል እያልን አይደለም። በድምፁ ልክ በቁጥሩ ልክ የውሳኔ ሂደቱ ላይ መሳተፍ አለበት ነው የኛ እምነትና የትግል አቅጣጫ። ስለዚህ አሁን እየተዳደረ ያለው የከተማ ህዝብ በገጠሩ ማህበረሰብ ውሳኔ ነው ብንል ማጋነን አይደለም።
አብዛኛው ነዋሪ ከተሜ በሆነበት ሁኔታ በድሬዳዋ ገጠር ቀበሌዎች የሚያሸንፍ ፓርቲ የከተማ ምክር ቤቱን አብላጫ ድምፅ የሚቆጣጠርበት ሁኔታ ያለ ምርጫ ማካሄዱ በተመለከተ የብሔራዊ ምርጫ ቦርድ ድሬዳዋ ቅርንጫፍ ኃላፊ አቶ ዚያድ ያስ መሐመድ የማስተካከያ ጥያቄዎች ከስድስት ወር በፊት መቅረብ ነበረባቸው ይላሉ። አሁን ግን ባሉት የምርጫ ወረዳዎች ልክ የህትመትና መሰል ቅድመ ዝግጅት ስራዎች ከተሰሩ በኋላ የማስተካከያ ጥያቄዎችን ቦርዱ የማይቀበል መሆኑን ይናገራሉ። ለዚህም የሶማሌ ክልል መንግስት የክልል ምክር ቤቱን ወንበር አዲስ በተሻሻለ የወረዳ አደረጃጀት መሰረት ቁጥሩን ለማሻሻል ጠይቁ ያልተፈቀደለት መሆኑን አስታውሰዋል። በጉዳዩ ላይ አስተያየታቸውን የጠየቅናቸው የብሔራዊ ምርጫ ቦርድ የኮሚኒኬሽን ኃላፊ ሶሊያና ሽመልስ ይህን የማስተካከል ስልጣን ያለው የከተማ አስተዳደሩ ነው ይላሉ።
ክልል ምክር ቤቶች መቀመጫ የሚወስነው ቦርዱ አይደለም፣ ክልሎች ራሳቸው። የክልል ምክር ቤትም የከተማ ምክር ቤትም ከሆነ አሁን አዲስ አበባን በ3ቱ እኛ የምንጠቀምበት የተወካዮች ምክር ቤት የሚመረጥበት በ23 የምርጫ ወረዳ ምርጫ ክልል በክፍል አገዋል። አስሩ ክፍለ ከተማ ይሄ ነው ቦታቸው የተለየ ነው። የክልል ከተማ ደግሞ እንደምታውቀው ኮምፕሊት የተለየ ስትራክቸር። ስለዚህ የክልሎች መብታቸውን ነው አቢዩዝ የሚያደርጉት እንደዛ።
ስለዚህ አሁን የድሬዳዋ ክልል ምክር ቤቱ የአስተዳደር ምክር ቤቱ አስቀድሞ ቢቀይር ይችል ነበር ማለት ነው?
ይችል ነበር ደፍነት ይችል ነበር። ስድስት ወር ቀድሞ ቀይሮ የቀየር ነው ይሄኛው ነው በዚህኛው ነው ምርጫ ይፈጸምልን ህግ እንኳን የላቸውም። በደብዳቤ ነው እንደፈለጉ ራሱ የሚቀያይሩት ማለት ነው። አሁን አንዳንድ ክልሎች ህግ ያወጣሉ ልክ ሲቀይሩ ማለት ነው። አሁን አዲስ አበባ ለምሳሌ ቻፕተር ሪቫይዘር ምናምን እንደዚህ ያደርገው የሆነ ነገር ያደርጋሉ። ክልሎች አሁን አማራ፣ ኦሮሚያ ምናምን አዋጅ አላቸው። በአዋጅ ነው መቀመጫቸው ነው የወሰኑት እና መቀመጫ ሲቀይሩ በአዋጅ እንደገና ማስተካከል አለባቸው። እንደ ድሬዳዋ አይነቶቹ ደግሞ አዋጅም የላቸው እንትን የሚለው ምንድን ነው ስሙ የሚቀየር ሪቫይዝ የሚደረግ ነው የሚለው በደብዳቤ ጽፈው በዚህ መልኩ እንዲሆን ስለወሰን በዚህ በኩል ምርጫውን አስፈጽሞልን ነው የሚሉት። ያው በእኛ በኩል የምንጠይቀው ያው ህግም ሆነ ምንም ሆነ ክልሉ አሁን ባለው መቀመጫ በምን ይፈጸምለታል የሚለው ማየት ነው እንጂ ግን እንደ ጋቨርናንስ ስታየው ፕሮፐር ወይ እንኳን ያለው አልመሰለኝም።
የድሬዳዋ አስተዳደር ምክር ቤት አፈ ጉባኤ ወይዘሮ ፈጡ ሙስጠፋ በዚህ ጉዳይ ላይ አነጋግረናቸው ነበር። ምክር ቤታቸው የምርጫ አዋጅ ለማውጣት ዝግጅት ማጠናቀቁን ገልጸው የውክልና አለመጣጣምን ለማስተካከልም ቻርተሩን የከለሱ እንደሆነ ተናግረዋል።
ያው እንደምታወቀው ድሬዳዋ በቻርተር የምትተዳደር አስተዳደር ናት። በቻርተር ስትተዳደር በወቅቱ መሰረት ያደረገው በየቀበሌው 3-3 ተወካይ እንዲኖሩ ተደርጎ የተዘጋጀ ነው ስትራክቸሩ። ከዚህ ጋር ታይዘው በገጠርና በገጠር ቀበሌና በከተማ ቀበሌ በሁሉም ቀበሌ 3-3 ተወካዮች እንዲኖሩ ተደርጎ የምክር ቤቱ መቀመጫ ቁጥር 189 እንዲሆን የተደረገበት ሁኔታ ነው ያለው ማለት ነው።
በከተማ በፊቱ አደረጃጀት 25 ከተማ ቀበሌ ነው የነበረው፣ በገጠር 38 ነው ያለው። የከተሜው ውክልና ከገጠሩ ያነሰ ሆኗል። በቁጥር ግን ከተሜው ነው የሚበዛው እና ይሄ ድልድሉ ትክክል ነው ብላችሁ ታምናላችሁ? ይሄ መነሻው በዛ መልኩ ሊሆን ይችላል።
ይሄ ስደረግ በወቅቱ ድሬዳዋ አስተዳደር ለምታወቀው እንደ አዲስ አበባ ፌዴራል ከተማ ትባል እንጂ በህገ መንግስቱም የተቀመጠላት ነገር የለም። የቻርተር ከተማ ናት። ይህም የመጣበት ምክንያት የይገባኛል ጥያቄን ስላለባት ነው፣ በኦሮሞ ማህበረሰብ እና በሶማሌ ማህበረሰብ። ከዛ የተነሳ ነው ባለው የቀበሌ ብዛት 3-3 የተደረገው በወቅቱ በነበረው ስትራክቸር። አሁን ላይ በድሬዳዋ አስተዳደር የምክር ቤቱ ብቻ ሳይሆን ብዙ የሚስተካከሉ ነገሮች እንዳሉ ከቻርተር ጀምሮ እኛም እናምናለን።
በድሬዳዋ ለሁለት የህዝብ ተወካዮች ምክር ቤት ወንበሮችና ለ189 የከተማ አስተዳደር ምክር ቤት ወንበሮች 310 እጩዎች መመዝገባቸውን ቪኦኤ ባለፈው ሳምንት ዘግቦ ነበር። ከእነኝም መካከል ኢዜማ 32፣ አብን ደግሞ 26 እጩዎችን በከተማ ቀበሌዎች ለእጩነት ማስመዝገባቸውን ያገኘነው መረጃ ያመለክታል። በአጠቃላይ 10 ፓርቲዎች በዚህ ምርጫ ለመወዳደር ድሬዳዋ ላይ ተመዝግበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ስድስተኛው ሀገራዊ ምርጫ ከመካሄዱ በፊት የፖለቲካ ውይይትና ሀገራዊ መግባባት ያስፈልጋል ሲል የኦሮሞ ነጻነት ግንባር አስታወቀ። ሀገር በመምራት ላይ ያለው ፓርቲ የፖለቲካ ምህዳሩን አጥብቦ ምርጫ ለማካሄድ በመዘጋጀቱ በምርጫው ለመሳተፍ እንቅፋት ፈጥሮብኛል ሲልም ገልጿል። መንግስት በበኩሉ ኦነግ ያቀረበ ያለው ክስ መንግስትን የሚመለከት ሳይሆን የገዛ ፓርቲው የውስጥ ችግር ነው ሲል ምላሽ ሰጥቷል። ፀሐይ ዳምጠው ዝርዝሩን ተከታትለዋለች።
የፊታችን ግንቦት በሚካሄደው ሀገራዊ ምርጫ ላይ ለመሳተፍ እንዳልችል ችግሮች ገጥሞኛል ሲል የኦሮሞ ነጻነት ግንባር ኦነግ አመለከተ። የኦነግ ሊቀመንበር አቶ ዳውድ ኢብሳ ለአሜሪካ ድምጽ በሰጡት አስተያየት ምርጫ ሂደት ሆኖ ሳለ ለምርጫ አስፈላጊውን ዝግጅት እንዳናደርግ ግን መንግስት ጫና አድርጎብናል ብለዋል።
ምርጫ ማለት እንዲሁ ተነስቶ ምርጫ ካርዶች ሳጥን ውስጥ መክተት አይደለም። ሂደት አለው። ይህ ሂደት ለሁሉም እኩል ክፍትና ነጻና ዲሞክራሲያዊ የሆነ እንቅስቃሴ መኖር አለበት። እኩል ዝግጅት መኖር አለበት። እነዚህ ዝግጅቶች በሙሉ በእኛ ላይ በመንግስት መዋቅሮች ተዘግተውብናል። በሀጫሉ ግድያ ተሳቦ ትልቅ ዘመቻ ኦሮሚያ ውስጥ ተደርጎ በየቦታው አባሎቻችንና አመራር አባሎች በብዛት እነዚህ የታሰሩትንም ፍርድ ቤት ሲለቃቸው ዝም ብሎ የፖሊስ ጣቢያ ማብጋን ማስረጃ ያለበት ጉዳይ ነው። አብዲ ረካሳ የድርጅቱ የስራ አስፈጻሚ ኮሚቴ አባል ከአመት በፊት ነው የታሰረው። 4-5 ጊዜ ፍርድ ቤት ለቀቀው። አሁን በሰበቡ ነው እዛ እስር ቤት እንዲቆይ ተደርጎ ያለው። ሚካኤል ቦረን እንደዚሁም የድርጅቱ ስራ አስፈጻሚ አካል ነው። ፖሊስ ነጻ ለቆት እዚህ ገናን ፖሊስ ጣቢያ ታጉሮ ያለ ነው። እሱም ወደ 6ኛ ወር 7ኛ ወር ውስጥ ነው ያለው። ክነሳ አያና የማዕከላዊ ኮሚቴ አባል ነው። ከእሱ ጋር እንደዚሁ ፍርድ ቤት ለቆት እዛ ያለ ነው። ገመቺስ ቶለሳ የሚባል በደል ያለ ማዕከላዊ ኮሚቴ አባል ነው። 6 ወር በላይ ነው እዛ ፖሊስ ጣቢያ ያለው። እስካሁን ድረስ ፍርድ ቤት አልቀረበም። እንደዚህ አይነት ቁጥሮች ብዙ ናቸው። እነዚህም በሙሉ እየተከታትለን ለመንግስት አቤቱታ አቅርበዋል፣ ግን ምንም ሊሻሻል አልቻለም።
አቶ ዳውድ አክለው በአዲስ አበባ ከተማ ጉልሌ ክፍለ ከተማ የሚገኘው ጽህፈት ቤታቸውን ጨምሮ በመላው ኦሮሚያ ያሉ የኦነግ ጽህፈት ቤቶች ተዘግቷል ሲሉ ገልጿል።
አንደኛ እዚህ ዋነኛው ጽህፈት ቤታችን እኔ በፖሊስ ኃይል ተገድጄ የወጣሁበት እና ፖሊስ እስካሁን ድረስ በር ላይ ቆሞ ዋዲያ ተብሎ የሚጠብቀው ጽህፈት ቤቱን የእኛ አባሎች እንዳይገቡበት፣ ይሄ በምርጫ ቦርድም ዘንድ በማመልከቻው በተደጋጋሚ የተገባበት ነው። የሚያውቀው ነው። እስካሁን ድረስ ከፍት ብሎ ካለ ቢሮ ነው ያለ ነው ማለት ነው። በዋነኛው ቢሮችን
በብልጽግና ፓርቲ የፖለቲካ ፓርቲዎችና ሲቪክ ማህበራት ጉዳዮች ኃላፊ ዶክተር አለሙ ስሜ የታሰሩ የኦነግ አመራሮችና ተዘግቷል የተባሉት የኦነግ ጽህፈት ቤቶችን አስመልክቶ ለቀረበላቸው ጥያቄዎች ተከታዩን መልስ ሰጥቷል።
ቤቱን ራሳቸው ተካሰው ነው። 2 ቦታ ነው 3 ቦታ ተሰነጣጥቀዋል። እና ከእነዚህ ከስንጥጥቆቹ አንድ ሄዶ ለፖሊስ አመለከተ፣ ቢሮ ይከበርልን። እነዚህ የተከፋፈሉ ቡድኖች አንዱ አንዱን ከስልጣን አግዷል። የትኛቸው ሄዶ ፖሊስ ጋር እንዳመለክቱ ፖሊስ ይጠየቅ። አመልክተው ነው ፖሊስ በማመልከቻው መሰረት ነው ቢሮው ንብረት እንዳይጠፋ ፋይል እንዳይሰረቅ በቁጥጥር ስር ያዋለው። ይሄ ነው ያለው። በእነሱ ክስ መሰረት ነው። ማንም ገዢ ፓርቲ ወይ ሌላ አካል አልሄደም። ይህንን ያወቁት እኔ ራሴ ይህ ጥያቄ ቀርቦ ምርጫ ቦርድ ሰብሳቢያ ክብርት ወይዘሪት ብርቱካን ሚደቅሳ በሰጠችው መልስ ነው ይህን ራሴ ያወቁት። ይሄ ነው የቢሮ ጉዳይ በተመለከተ የስራ አስፈጻሚ ይታሰር፣ ምን ይታሰር፣ ምን ይታሰር፣ ወንጀለኛ ወይ ደግሞ በወንጀል የተጠረጠረ ሁሉ ይጠየቃል። በህግኔ እስከማቆ ድረስ ያለ ጥፋት የተጠየቀ ካለ ይህ ማረጋገጥ ይቻላል። የእኔ ስራ ፖሊስነት ስላልሆነ የእኔ ስራ አቃቢ ህግነት ስላልሆነ አሁን ስማቸውን የጠራሻቸው አላውቃቸውምም፣ በአካልም አላውቃቸው፣ የታሰሩበትን ጉዳይም አላውቅም። ይሄ ፖሊስ ነው የሚያውቅ። የማይሆን መላመት ፍርድ ቤት ለቆ ፖሊስ አስር የሚባለው በሬ የወለደ ውሸት ነው የሚሆን። ምክንያቱም ስልጣኑ ፍርድ ቤት ነው ያለው። ፍርድ ቤት የወሰነው ውሳኔ ስራ ላይ ማዋል ሲያቅተው ስራ ላይ ያላዋለውን አካል የመጠየቅ ከማሰር የመጠየቅ ስልጣን አለ። ይሄ ባለበት ሁኔታ እከሌ ፈቶ እከሌ አለቀቀም የሚለው ማለት ውሸት ነው።
ኃላፊው አክሎ የኦነግ ችግር የመንግስት ሳይሆን የፓርቲው የራሱ የውስጥ ችግር ነው ብሏል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ በበኩላቸው መንግስት ከምርጫ በፊት ማስቀደም አለበት ያሉትን ጉዳይ አንስቷል።
አንደኛ የፖለቲካ እስረኞች ሁሉንም መፍታት፣ ካላንዳች አድሎ፣ ካላንዳች ቅድመ ሁኔታ
እንደዚሁም ደግሞ ቢሮዎችን መክፈት ሁሉ ካላንዳች አድሎ እንቅስቃሴዎችን ነፃ ማድረግ ግጭቶች ብዙ ቦታ ጦርነቶች ስላሉ እነዚህ ግጭቶችና ጦርነቶች እንዲቆሙ ውሳኔ ላይ ደርሶ ድርድር መኖር በዚህ ድርድር የፖለቲካ ውይይት አድርጎ ለፖለቲካ ችግሮች ፖለቲካ መፍትሄ ማድረግ በዚህ ፖለቲካ ውይይት የፖለቲካ መፍትሄ ላይ መድረስ ካለበለዚያ ምርጫ ብቻው ተደጋግሞ ምርጫ ማለት መፍትሄ አምጥቷል።
በጣት የሚቆጠሩ ወራት የቀሩት ብሔራዊ ምርጫን አስመልክቶ ውዝግቡ ቀጥሏል። በቅርበት እየተከታተልን እንዘግባለን። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይ ለዘገባዋ እናመሰግናለን። አሁን የፕሮግራም ማሳሰቢያ አለን። ለጥያቄው መልስ በአማራና በትግራይ ክልል ስላለው የፖለቲካ ሁኔታ ሐሳባቸውን እንዲያካፍሉንና ለጥያቄዎቻችሁ ምላሽ እንዲሰጡን ሁለት እንግዶች አብዘናል። እንግዶቻችን አምዶም ገብረስላሴ አረና ትግራይ ለሉዓላዊነት ለዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊና የትግራይ ክልል ጊዜያዊ አስተዳደር ምክትል የህዝብ ግንኙነት ኃላፊ ናቸው። አቶ ዩሱፍ ኢብራሂም የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር ናቸው። ለሁለቱ እንግዶች ያሏችሁን ጥያቄዎች እስከ መጋቢት 3 2013 ዓ.ም ተመረጥ በኢትዮጵያ ሰዓት አቆጣጠር እስከ ጧቱ 3 ሰዓት ድረስ በሚከተለው መልኩ ላኩልን። 202-205-9942 በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። 202-251-3555 ለዋትሳፕ ብቻ። ሆርን አት ቪኦኤ ኒውስ ዶት ኮም በኢሜይል፣ አት ቪኦኤ አማሪክ በፌስቡክ፣ ሃሽታግ ቪኦኤ አማሪክ በትዊተር ገጻችን ተጠቅማችሁ ጥያቄዎቻችሁን ላኩልን። በተጨማሪም ስልክ ቁጥራችሁን ከላካችሁልን እኛ ደውለን ጥያቄዎቻችሁን እንቀበላለን። የአሜሪካ ድምጽ አድማጮች፣ የዜናና የተንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ሁለተኛው አጋማሽ ላይ ደርሰናል። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአትቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 202-251-3505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አኖሩልን። የኢሜል አድራሻችን ደግሞ horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ አሉላ ከበደ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አድማጮች፣ አሁን ቀደም ብለን ወደ አስተዋወቅናችሁ የባለሙያ ትንታኔ ነው የምናልፈው። በኢትዮጵያ ወቅታዊ ሁኔታ በተለይም ደግሞ በትግራይ ክልል ካለው ይዞታ ጋር ተያይዞ በሚታዩ ሁኔታዎች ላይ ያተኩራል። ከአንድ ታዋቂ የፖለቲካ ሳይንቲስት ጋር የተደረገውን ይህን ቃለ ምልልስ ያካሄደው እስክንድር ፍሬው ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ለወጣቶች ያሰሙትን ንግግር መነሻ ያደርጋል።
ኢትዮጵያ አሁን ባለችበት ሁኔታ ከግራ ከቀኝ ከፊት ከኋላ መገመት በሚያዳግት ሁኔታ ትልቁም ትንሹም በከፍተኛ ደረጃ ተረባርቦ የተነሳባት ጊዜ ላይ እንገኛለን። የዚህ የውሸት ፕሮፓጋንዳና ጥላቻ ንግግር ዋና አላማ የዛሬ 100 ምናምን አመት አልገዛም ብላ ሌሎች አፍሪካ ሀገሮች ምሳሌ የሆነችው ሀገር አሁን ደግሞ ደህነት አያስፈልገኝም ብልጽግና ንሻለው መለመን አልፈልግም መስጠት እመኛለሁ ያለች ነውና እቺን ሀገር ካላቆምናት እዚህ ካልቀጨናት በስተቀር አሁንም ለጥቁር ህዝቦች አሪያ ትሆናለች የሚል ስጋት በሰፊው ይናፈሳል። ዛሬ ላረጋግጥላችሁ ፈልገው ትልቅ ቢጮህ ትንሽ ቢጮህ ብዙ ውሸት ቢነገር ብዙ ውሸት ቢነዛ ትናንት አባቶቻችን ነጻነቷን የተጠበቁትና ለጥቁር ህዝቦች ሁሉ አሪያ ያደረጓት ኢትዮጵያ ዛሬም በልጆቿ ጥረት እና ትብብር በነጻ በሚሰጡ ጀግኖች ወጣቶች ታክዛ የብልጽግና ምሳሌ መሆንና የጥቁር ህዝቦችን አሪያ ሆና ከልመና የምታወጣ ሀገር መሆኗን ምንም ምድራዊ ኃይል ሊያስቀረው የማይችል መሆኑን ላረጋግጥላችሁ ፈልጋለሁ። የዓለም ሚዲያ በአንድ ድምጽ ቢጮህ እኛ ኢትዮጵያውያን እይታችንን ከኢትዮጵያ ብልጽግና ላይ አናነሳም።
በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ፕሮፌሰር ካሳሁን ብርሃኑ የጠቅላይ ሚኒስትሩ እንደመዳሜ ይጋራሉ። እሳቸው እንዲያውም ሁኔታው ከሌላ የታሪክ አጋጣሚ ጋር እንደሚመሳሰል ነው የሚያብራሩት።
ይሄ ሁሉን አቀፍ ከበባ የሚባለው 1970 የሶማሊያ ወረራ ወቅት የታየ ነው። ኢትዮጵያ በከፍተኛ ሁኔታ ተከበበችበት ሁኔታ ነበረ። ከሶማሊያ ጋር ጦርነት አለ፣ ሱዳን አለ፣ ኤርትራ ሀገር ባትሆንም በኤርትራ በኩል የሚደረጉ እንቅስቃሴዎች ነበሩ። በነ ጂሚ ካርተር በኢራን ሻህ አስተባባሪነት የመካከለኛው ምስራቅ የቅርብ ሁሉ እና የምዕራብ ሀገሮች እንዳሉ በዝምታ ወይም ደግሞ ጉልህ በሆነ ተሳትፎ የኢትዮጵያ ሁኔታ የኢትዮጵያ ሉዓላዊነት አደጋ ላይ የጣሉበት ሁኔታ ነው የነበረው። በሀገር ውስጥ የነበረው ደግሞ አለመረጋጋት ለዚህ የምቹ ሁኔታን ፈጥሮ የሶማሊያ ጦር በርካታ የሀገሪቱን አካባቢዎች ለተወሰነ ጊዜ መቆጣጠር የቻለበት ሁኔታ ነበረ እና ኢትዮጵያውያን ልዩነቶች ነበሩን፣ አሉን፣ ወደፊትም ይኖሩናል። ነገር ግን የምንለያየውም የምንሻኮተውም ኢትዮጵያ በምትባል ሀገር ላይ ስለሆነ የኢትዮጵያን ሀገራዊነት ማስቀጠል ጉዳይ አድርጎ እስከተባበን ድረስ በፍጹም ልንቋቋመው እንደምንችል ምንም ጥርጣሬ የለኝ።
በኢትዮጵያ ላይ እየተደረጉ ነው ያሏቸው ጫናዎች ከተለያየ አቅጣጫ የሚመጡ ቢሆኑም የተናበቡ መሆናቸውን ፕሮፌሰር ካሳሁን ያምናሉ።
በቀጥታና በዛዋሪ የተቀናጁ ናቸው። ምዕራባውያን ራሳቸውን ችለው ከነ አጃቢዎቻቸው በአፍሪካም ውስጥ ካሉ ጭምር በተለያዩ መንስኤዎች የተባበሩበት ነው። በአንድ አጀንዳ ላይ የዋናዎቹ አራማጆች ፍላጎት ግን ኢትዮጵያ በህዳሴው ግድብም ሆነ በውስጥ መረጋጋትና የኢኮኖሚ እድገት አግኝታ ፈተናዎቿን ብትወጣ ምን አይነት ኃይል እንደምትሆን ይረዳሉ። ሌሎችም ጉዳዮች አሉ፣ ዓለም አቀፍ ጉዳዮች፣ በቻይናና በአሜሪካ የሚደረገው ፉክክር በተለይም በአፍሪካ ውስጥ የእኛን ሀገር ጨምሮ ይህንን የማስጠበቅ እንትን አለ። ሁለተኛ በኢትዮጵያ ውስጥ ደካማ ብሔርተኛ ወይም ሀገር ወዳድ የሆነ መንግስት ሳይሆን በእነሱ ይሁንታና ፈቃድ የተመሰረተና የእነሱን ፍላጎቶች የሚያስተናግድ ስርዓተ መንግስት ይፈልጋሉ እና የህዳሴው ግድብ በተሳካ ሁኔታ መጠናቀቅና የሚያስከትላቸው ጥቅሞች ተግባራዊ ከሆኑ ደግሞ ይሄ የሚያስፈራሩበት እርዳታና የመሳሰለው ነገር ያን ያህል የጎላ እንትን ላይኖረው ይችላል ብለውም ይሰጋሉ። ስለዚህ ይሄ ርብርቦሽ ሜንስትሪም የዌስተርን ሚዲያ የምዕራባውያን ዋና ዋና መገናኛ ብዙሃን ዘመቻ ኢትዮጵያ እናውቃለን የሚሉ ብዕርተኛ ውትወታና የሀገራቱን ማህበረሰብ ወይም ህዝብ ስነ ልቦናና አመለካከት ለማስቀየር የሚደረጉ ሙከራዎች ሁሉ እነዚህ ጋር ተዳምረው መታየት ያለባቸው ጉዳዮች ናቸው። አሁን በአካባቢያችን የቅርብ ጎረቤታችን ከሆነችው ከሱዳን ጋር የገባንበትን ሁኔታ እናያለን። እሷን በማጀብ ደግሞ በፊት ለፊት በግልጽና በስውር ደግሞ የሚንቀሳቀሱ ኃይሎች አሉ። ስለዚህ አሁን ያለንበት ሁኔታ ፈታኝና አሳሳቢ ነው። ለዚህ መፍትሄው ኢትዮጵያውያን ችግሮቻችንን በውስጥ በቅድሚያ አጥብበን አቻችለን ፍትሄ ሰጥተን ለዚህ ለሀገራዊ ነት መከተል ቅድሚያ ሰጥተን እስካልተንቀሳቀስን ድረስ ተወሰነ ደረጃ ወደ ስኬት ሊያመራ ይችላል የሚደረጉ አንዳንድ ሙከራዎችና እዚህ ላይ አጽንኦት ሰጥተን መንቀሳቀስና መስራት ይገባናል ብዬ አስባለሁ። መንግስትም ፕሮአክቲቭ ሆኖ እነዚህ ነገሮች ችግሮች
በንቃት ማለት ነው
በንቃት ችግሮች እንዲቀረፉ ልዩነቶች እንዲጠቡ ወይም መፍትሄ እንዲገኝላቸው የሚያስፈልገውን ሁሉ ጥረት ማድረግ አለበት። መንግስት ብቻም ሳይሆን ሁላችንም የተደራጁ ስብስቦች ሌሎች
በኢትዮጵያ ላይ እየተደረገ ያለ ረብረብ በሚል ጠቅላይ ሚኒስትር አብይ አህመድ በገለጹትና በተያያዥ ርዕሶች ላይ ከአዲስ አበባ ዩኒቨርሲቲው ፕሮፌሰር ካሳሁን ብርሃኑ ጋር ያደረኩት ቆይታ በዚህ አላበቃም። በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን እናመሰግናለን። አድማጮች የውይይቱንና የዘገባዎቹን ሙሉ ክፍል ከፌስቡክ ገጻችንና ከዌብሳይታችን ላይ ታገኙታላችሁ። አሁን ተከታዩ ንግድና ምጣኔ ሀብት ነው። ባለፈው ሳምንት ከቅዳሜ የካቲት 23 2013 ዓመተ ምህረት ጀምሮ መንግስት ለሁለተኛ ጊዜ በነዳጅ ዋጋ ላይ ጭማሪ ማድረጉን ገልጿል። ይህም እየተባባሰ ነው በተባለው የሸቀጦች ዋጋ ላይ ተጨማሪ ጫና ሊፈጥር እንደሚችል የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ተናግረዋል። በቅርቡ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ በሰጡት መግለጫ ዳግም ለኑሮ ውድነቱ ዋነኛ ከሆኑት ችግሮች መካከል የነጋዴዎች አሻጥር መሆኑን ደርሰንበታል በማለት በአዲስ አበባ ከ30,000 በላይ የንግድ ድርጅቶች ላይ እርምጃ መውሰዱን አስታውቀዋል። በአዲስ አበባ ዩኒቨርሲቲ የኢኮኖሚ ክፍለ ትምህርት መምህራን የሆኑት ዶክተር አጥናፉ ገብረ መስቀልና ዶክተር ዘሪሁን ስሜ ግን ለኑሮ ውድነት ዋጋ ግሽበት ዋነኛ ምክንያቱ መንግስትና የፋይናንስ አስተዳደር ድክመትና ከምርጫ 97 በኋላ የተባባሰ የመጣው የኢኮኖሚ ለውጥ መሆኑን ይገልጻሉ። ባለሙያዎቹን ያነጋገረው ደረጀ ደስታ ተከታዩን ዘገባ አዘጋጅቷል፣ ቀጥሎ ይቀርባል።
በቅርቡ አገር ውስጥ ለሚገኙ የመገናኛ ብዙሃን በአገሪቱ በተለይም በአዲስ አበባ የሚታየውን የዋጋ ውድነት አስመልክቶ መግለጫ የሰጡት የአዲስ አበባ ምክትል ከንቲባ አዳነች አቤቤ የሸቀጦች ዋጋ ላይ የሚታየው ዋናው ምክንያት የገበያ ሻጥር እንደሆነ ተናግረዋል።
በዋናነት ወቅታዊ የኑሮ ውድነትን ያስከተለ ዋና ዋና ምክንያት ነው ተብሎ የተለየው የገበያ ሻጥር እንደሆነ መለየት ችለናል። በተለይም ምርት በብዛት እንዳይመረት በማድረግ የተመረተውን ምርት በበቂ ሁኔታ ወደ ገበያ እንዳይገባ በማድረግ በተመሳሳይ ሁኔታ በየደረጃ ካለው የንግድ ማህበረሰብ ጋራና ከቸርቻሪዎች ጋራ ጭምር የተለየ ትስስር በመፍጠር የገበያ ንረት እንዲፈጠር ምርት ወደ ገበያ እንዳይወጣ ዋጋም በተለየ ሁኔታ እንዲጨመር ሲደረግ እንደነበረና እየተደረገ እንዳለ መለየት ችለናል።
በገበያው ላይ ያለውን ቁጥጥር በማጥበቅ ከ30,000 በላይ በሆኑ የንግድ ድርጅቶችና ነጋዴዎች ላይ እርምጃ መውሰዳቸውንም ምክትል ከንቲባው አገልጠዋል።
በዚህ መሰረት ወደ 200,000 የሚሆኑ የንግድ ድርጅቶች ክትትል ተደርጎባቸው ከነኛ ውስጥ ከ30,000 በላይ የሚሆኑት ላይ የተለያዩ እርምጃዎች ተወስዷል ማለት ነው።
የገበያ ዋጋ በዚህ መጠን ሊጨምር የሚችልበት ከሻጥር ውጪ ሌላ ምክንያት አላገኘንም ይላሉ አቤቤ።
ወይም ደግሞ ዋጋ እንዲጨምር የሚያደርግ በጥናታችን ያገኘነው ነገር በዚህ ደረጃ ዋጋ ሊጨምር የሚችል ምክንያት አላገኘንም። ሻጥር ነው ያለው።
የኢኮኖሚክስ ባለሙያዎች ማህበር ስራ አስፈጻሚ አባልና በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር የሆኑት ዶክተር አጥናፉ ገብረመስቀል ግን በዚህ አይስማሙም። ምክንያቱም በኢትዮጵያ ያለውን የዋጋ ግሽበትን አስመልክቶ ባለፉት 3 አስርት ዓመታት የታዩ ለውጦችና መንስኤዎቻቸውን መፍትሄዎችን ጭምር የሚያመላክት አንድ ጥናታዊ ጽሑፍ በቅርቡ አዘጋጅተው አውጥተዋል። በ280 ወራት ለጥናቱ ሁለት በተመረጡ 278 የሸቀጥ አይነቶች ላይ የታየውን የዋጋ ግሽበቱን ሲሰሩ የተመለከቷቸው ችግሮች በነጋዴዎች ሻጥር ብቻ የተወሰኑ ሳይሆን መሰረታዊ ናቸው። ከከንቲባዋ መግለጫ በፊት ቀደም ሲል በሰጡን ቃለ መጠይቅ ለአሜሪካ ድምጽ እንደተናገሩት በኢትዮጵያ ላለው የሸቀጦች ዋጋ መናርም ሆነ ግሽበት አንዱ ምክንያት መንግስት ለችግሩ እውቅና ያለመስጠት ነው ይላሉ። ከነዳጅ ጭማሪ ጋር ያለውን ሁኔታ አያይዘውም አሁን ያለው ሁኔታና ችግር የከፋና አስቸጋሪ ደረጃ መድረሱን ይናገራሉ።
በጣም አስፈሪ ነው ማለት እንደውን የቅንጦት የኢኮኖሚክ ፖሊሲ ከመጽሐፍ ላይ ተነስተን ካጠና ነው ተነስተን ይሄ ይደረግ ይሄ አይደረግ የምልበት ሳይሆን በጣም የቀረው ነገር አሁን አንድ መኪና ተበላሽቶ የነዳ የጠገን ልትሄድ ትችላለህ አቶ ደረጀ። መጨረሻ ላይ ፍሬኑን ከለቀቀ ግን ከዛ በኋላ ስላለው ነገር አንድ ነገር ነው መድናለሁ አልድንም ነው የምታስበው ፍሬኑ ከለቀቀ። አሁን በጣም አስደንጋጭ ነው። አስደንጋጭ የሚሆነው ደግሞ በአጠቃላይ የዋጋ ማሪው ክስተት አይደለም አስደንጋጭ የሚሆነው፣ በባለስልጣናቱ በኩል ስለ ጉዳዩ ያላቸው እውቅና መስጠት ያለማወቅ አይደለም። ያውቃሉ፣ በጣም አድርገው ያውቃሉ። ባለሙያዎች አላቸው አጠገባቸው፣ ለሀገር ውስጥ ነው የሚኖሩት። ሰውን ያውቃሉ፣ የሰውን ኑሮ ያውቃሉ። ለአንድ ችግር እውቅና በደንብ አድርገህ ካልሰጠህ አቶ ደረጀ ወደ መፍትሄ መሄድ አትችልም።
ስለዚህ ምንድን ነው እውቅና ያልተሰጠው ነገር? ለምሳሌ ምንድን ነው አሁን ያልታወቀው ነገር? ምንድን ነው አስደንጋጭ የሆነው ነገር?
አስደንጋጭ የሆነው ነገር ለምሳሌ አሁን የጥር ወር ብቻ 20% ነው። 20% ነው ማለት በትንሹ በቸር ግምት ማለት ለምሳሌ አንዳንዱ የምግብ እቃ በተናጠል በአማካይ አምና ጥር ላይ 100 ብር የነበረ እቃ በዚህኛው ጥር ላይ ወደ 180 ብር ያህል ይገመታል። በአማካይ ግን ሁሉም እቃዎች 20% ነጣጥዬ ሳየው ነው ነጣጥዬ ምግብ የሆኑትን ምክንያቱም ምግብ በጣም አስፈላጊ ነገር ነው። 54% አጠቃላይ የኢትዮጵያ ማህበረሰብ ወጪ ምግብ ነው። 46% ነው ሌላል እና በጣም አስደንጋጭ ነው ያደረገው። ለምሳሌ ሰሞኑን ነዳጅ ተጨመረ፣ የነዳጅ ዋጋ ተጨመረ። ችግሩ ይገባናል እኛ ምክንያቱም ሁል ጊዜ መንግስት መደጎም አይችልም። ነገር ግን ደግሞ መቼ ድጎማ ይነሳል የሚለው የራሱ ሳይንስ አለ፣ ቅደም ተከተላል። አሁን ግጭት አለ፣ ግጭት ላይ ነው ያለ ነው። ኢኮኖሚያችን የወረደበት ጊዜ ላይ የነዳጅ ዋጋ መጨመር ወይም ድጎማ ማንሳት ለአንዳንድ ጥራጥሬዎች ላይ የነበሩ እቃዎች ድጎማ ስናነሳ አፈሪ ነው።
በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህርና የኢትዮጵያ ኢኮኖሚስቶች ማህበር አባል የሆኑት ዶክተር ዘርአየሁ ስሜ ደግሞ በኢትዮጵያ እየታየ የመጣው ለውጥ እንደ ኤሮፓ አቆጣጠር ከ2005 ወይም ከጥቅምት 1997 ምርጫ በኋላ የኢኮኖሚ ሁኔታዎች እየተለወጡ መምጣታቸውን ይገልጻሉ። ኢትዮጵያ ከዚያ በፊት በነበረው ሁኔታ የነበረው የዋጋ ግሽበት ባለ አንድ አሃዝ የነበረ ሲሆን ከዚያ በኋላ ግን ባለ ሁለት አሃዝ ወይም ደብል ዲጂት እየሆነ መምጣቱን በማስረዳት እንደሚከተለው ያብራራሉ።
በሁላችን ህሊና የሚያቃጭለው በተለይ የ2005 ምርጫ ጋር ተያይዞ መንግስትም ምርጫውን ከማሸነፍ ከነበረው ፍላጎት አንጻር ከዚያም በኋላ ደግሞ በተለይ ምርጫው የሰጠው መልእክት ስለነበረው ኢኮኖሚው ላይ መንግስት በተረዳው መልኩ የወሰደው ሪፎርሜሽን የኢኮኖሚውን ግለት እንዲያመጣ አንዱ ምክንያት ሆኗል። ከዛ በኋላ በተለይ ያለ ገደብ ያለ ቁጥጥር እጅግ መጠነ ሰፊ የሆነ የገቨርንመንት መዋለ ንዋይ ነበረ። ያ መዋለ ንዋይ ወይ ገቨርንመንት ወጪ የምንለው ደግሞ ኢኮኖሚው ላይ ቀጥታ ነው የገባው። በሁለት መልኩ ይታያል። ይሄም አንደኛው ወደ ኢኮኖሚ የተረጨው ገንዘብ ዊዛውት ፕሮዳክሽን ነው፣ ያለ ምርት ነው የገባው። በቀጥታ ኢንፍሌሽንን ያመጣ አንዱ ሆናል። ሁለተኛው መንገድ ደግሞ ገቨርንመንት ያንን ወጪዎቹን የሸፈነበት መንገድ ደግሞ አንዱ ምክንያት ነው። በተለይ የውጭ እርዳታዎች በጊዜው ሳስተው ስለነበረ መንግስት አማራጭ አድርጎ ወሰደው አንደኛ ዶሜስቲክ ቦሮይንግ ነው። ዶሜስቲክ ቦሮይንግ ጋር ስንመጣ ደግሞ በአብዛኛው ዶሜስቲክ ቦሮይንግ ላይ ከንግድ ባንኮች ነበረ ብድር ይወሰድ የነበረው። ያም ባንክ ውስጥ የተቀመጠውን ገንዘብ ለመንግስት ፋይናንሲንግ በተለያየ ምክንያት ይወጣ ስለነበረ ባንክ ውስጥ የተቀመጠው ገንዘብ ወደ ሰርኩሌሽን ስለሄደ አሁንም ራሱ ሶርስ ኦፍ ፋይናንሲንግ ኢንፍሌሽን ይፈጥራል።
ዶክተር ዘርአየሁ መንግስት በተለይም ብሔራዊ ባንኩ ኢኮኖሚውን ለማረጋጋት ሲባል ገበያ ውስጥ እየታተመ የሚረጨው ገንዘብ ከዚያ በፊት ከነበረው ሁኔታ ጋር ተያይዞ የመጣና አሁንም በዚያው አቅጣጫ የቀጠለ መሆኑን ይገልጻሉ። መንግስትም ዋና ዋና ወጪዎቹን ፋይናንስ የሚያደርግባቸው መንገዶች ጤነኛ አለመሆናቸውን የሚያሳዩ ምልክቶች መታየታቸውን ይናገራሉ። በዚያ ላይ ደግሞ ኢኮኖሚውን የሚያንቀሳቅሱት ባለድርሻ አካላት ቁጥጥር የሚደረግባቸው አይደሉም። ስለዚህ ለዋጋ ንረቱ አንዱ ምክንያት ሊሆኑ እንደሚችሉ ይገልጻሉ።
ትልቁን የኢኮኖሚ ድርሻ የሚያንቀሳቅሱት አካላት በአንድም በሌላ መልኩ ኢንፎርማሌ ኔትወርክ ሊሆኑ አካላት ናቸው። ስለዚህ በሚፈልጉበት ጊዜ ምርትን ከገበያ ውስጥ የማውጣትና አርቲፊሻል ሾርቴጅ መፍጠር፣ በዛም የተነሳ የዋጋ ንረቱን የፈጠረባቸው ምክንያቶች ይኖራል። ይሄ እንደ አንድ ምክንያት ሊወሰድ ይችላል። በሌላ መልኩ ደግሞ አጠቃላይ አሁን ኢትዮጵያ ውስጥ የሚያጠው ሂደት ስንመለከት ይሄ ማክሮ ኢኮኖሚክ ፖሊሲ ኮኦርዲኔሽኑ
ስትሮንግ አይደለም። የተለያዩ ፖሊሲዎች ይወጣሉ። በማክሮ ሌቨል የሚወጡ ፖሊሲዎች አሉ፣ ማይክሮ ሌቨል የሚወጡ ፖሊሲዎች አሉ። እነዚህ ፖሊሲዎች አንድ ላይ ደግሞ መስተጋበራቸው ምን ይመስላል የሚለው ነገር ፕሮፐር ያደለም ዳይት ተጠበቀው። ስለዚህ አንደኛውን ኬዝ ለማከም የሚኬድበት ጉዳይ ወይም እርምጃ ሌሎች ላይ ተጽዕኖ ይፈጣል። በሆል ኢኮኖሚው ላይ ሌላ በቀላሉ ልንረዳቸው ማንችላቸው ውስብስብ የሆነ ኔቸር ይይፈል።
አድማጮቻችን፣ በዋጋ ውድነቱ ዙሪያ የተጠናከረው ዘገባ አልተጠናቀቀም። ሙሉ ዘገባውን በድረገጻችን እና ማህበራዊ ድረገጾቻችን ላይ መከታተል የምትችሉ መሆኑን እንገልጻለን። ለአሜሪካ ድምጽ ሬዲዮ ደረጀ ደስታ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።